ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ 1 2014 ዓ.ም ዝግጅታችን ጀመረ። በጭናና በቆቦ የትግራይ ኃይሎች ሰላማዊ ዜጎችን መግደላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች አስታወቀ። ትላንትናና ዛሬ የተለያዩ መልእክቶችን የያዙ ሰልፎች እዚህ ዋሽንግተን ዲሲ ውስጥ ተካሂደዋል። ዝርዝር ዘገባውን ቆየት ብለን እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ የአሜሪካ ድምፅ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። የስርጭት መሐንዲሳችን ኔልሰን ሎፔዝ ነው፣ አብሮን ያመሻል። እንዲሁም ደግሞ በምስል ቅንብሩ ጆን ድራይደን አብሮን አለ። እናንተም አብራችሁን ቆዩ። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ደግሞ በአት ቪኦኤ አምሃሪክ የፌስቡክ ገጻችን ያሉትን የመገናኛ ስርጭቶቻችንን እየተቆጣጠረች ትገኛለች። አሁን ለሰዓቱ የያዝነውን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። የትግራይ ኃይሎች አማራ ክልል ውስጥ በሚገኙ በጭናና ቆቦ ከተሞች ውስጥ በህገወጥ መንገድ በርካታ ሰላማዊ ሰዎችን መግደላቸውን ዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዎች አስታወቀ። የትግራይ ኃይሎች ግድያውን የፈጸሙት ከነሐሴ 25 እስከ ጳጉሜ 4 ቀን 2013 ዓ.ም ባለው ጊዜ ውስጥ በአማራ ክልል ተቆጣጥረዋቸው በነበሩ ሁለት ከተሞች መሆኑን ሂዩማን ራይትስ ዎች በዛሬው ሪፖርቱ አስታውቋል። እነዚህ ግድያዎች የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሌሎችም አካባቢዎች በተስፋፋው የትግራይ ግጭት ሁሉም ተፋላሚ ወገኖች የሚፈጽሙትን የመብት ጥሰቶች በተመለከተ ዓለም አቀፍ አሰራርን በመከተል ምርመራ ማድረግ እንዳለበት ያመለክታሉ ሲሉም ተቋሙ ገልጿል። አድማጮች፣ የዚህ ዝርዝር ዘገባው በዕለቱ አብይ ርዕስ ይቀርባል። በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ምክንያት ቁጥራቸው የበዛ ሰዎች ከአማራ፣ ከአፋርና ከምዕራብ ትግራይ መፈናቀላቸውን እንደቀጠሉ መሆኑን የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ኦቻ ትላንት አስታውቋል። ስመኝሽ የቆየ ዝርዝር አላት።
የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ቃል አቀባይ ስቴፋን ዱጃሪክ በትላንቱ ዕለታዊ መግለጫቸው እንዳሰፈሩት በአማራ ክልል ሰሜን ሸዋ ዞን ከሚገኘው ሸዋሮቢት ከተማ በአስር ሺዎች የሚቆጠሩ ሰዎች ተፈናቅለው ወደ አፋር ክልል መሰደዳቸውን ገልጸዋል። በተጨማሪም በሺዎች የሚቆጠሩ ሰዎች ከወልዲያና ከላሊበላ መፈናቀላቸውን ተናግረዋል። በተመሳሳይ በምዕራብ ትግራይ ይኖሩ የነበሩ በሺዎች የሚቆጠሩ ሰዎች ወደ ሰሜንና ምዕራብ ትግራይ ዞን መሰደዳቸውን ተናግረዋል። በአማራ ክልል ያለው የጸጥታና ሌሎች ተያያዥ ችግሮች እርዳታ ለማድረስ አስቸጋሪ እንዳደረገው የገለጹት የመንግስታት ድርጅቱ ቃል አቀባይ በደሴና በኮምቦልቻ በተደረገው ማጣራት የጤና ድርጅቶችን ጨምሮ ለሕዝብ አገልግሎት የሚሰጡ ተቋማት መዘረፋቸውን አስታውቀዋል። በኮምቦልቻ የእርዳታ እህል ማከማቻ መጋዘን ላይም ከፍተኛ ዘረፋ መካሄዱን ገልጸዋል። በሌላ በኩል ዱጃሬ ከህዳር 22 እስከ 28 ባለው ጊዜ የእርዳታ ምግብ፣ ተመጣጣኝ ምግብ፣ ውሃና ለጽዳት አገልግሎት የሚረዱ አቅርቦቶችን የጫኑ 44 መኪናዎች በአፋር ክልል አርገው ወደ መቀሌ መግባታቸውን የገለጹ ሲሆን ከሳምንት በፊት በነበረው ጊዜ 157 ምግብ የጫኑ መኪናዎች መግባታቸውንም አስታውሰዋል። ከሐምሌ 26 ጀምሮ በአፋር መስመር በኩል ነዳጅና መድኃኒት እንዲሁም የሕክምና ቁሳቁሶች ማለፍ እንዳልቻሉ የገለጹት ዱጃሬክ በትግራይ የሚገኙ የሰብአዊ እርዳታ ሰራተኞች በተወሰነ አቅምም ቢሆን ህይወት አድን እርዳታ መስጠት መቀጠላቸውን ገልጸዋል። በዚህም መሰረት ከህዳር 16 እስከ 22 ባለው ጊዜ 43,000 ሰዎች በትግራይ የምግብ እርዳታ እንደተደረገላቸውና ከነዚህ ውስጥ ከ10,000 በላይ የሚሆኑት አዳዲስ ተፈናቃይ መሆናቸውን ገልጸዋል። አጋር ድርጅቶቻችን በአማራና በአፋር መድረስ በሚችሉባቸው የተወሰኑ አካባቢዎችም እርዳታ ማድረሳቸውን ቀጥለዋል ያሉት ዱጃሬክ በአማራ ክልል ከህዳር ወር መጀመሪያ አንስቶ 947 4000 ሰዎች የእርዳታ እህል እንደደረሳቸው ተቀሳዋል። በሶስት ሆስፒታሎችና 19 የጤና ጣቢያዎች ድጋፍ መስጠት እንደተቻለም ጨምረው ገልጸዋል። በተመሳሳይ በአፋር ክልል ባለፈው ሳምንት ለ16000 ሰዎች የእርዳታ እህል መከፋፈሉን 26000 ለሚሆኑ ተፈናቃዮች ደግሞ የውሃና የንጽህና ቁሳቁስ አቅርቦት መደረጉን ዱጃሪክ በመግለጫቸው አስታውቀዋል።
ሩሲያ በማዕከላዊ አፍሪካ ሪፐብሊክ የምታደርገው ተጽዕኖ እያደገ መምጣቱን ዓለም አቀፉ የቀውስ አሰጓጅ ቡድን አስታወቀ። የአፍሪካ ማዕከላዊ ሪፐብሊክ አሸባሪዎችን ለመዋጋት በምታደርገው ጥረት ከሩሲያው ዋግነር የቅጥር ነፍሰ ገዳዮች አሰማሪ ቡድን በኮንትራት መከራየቷን የቀውስ ማዕከሉ አስታውቋል። በዚህ ሳቢያም ሩሲያ ተጽዕኖዋ እየጎላ መምጣቱን አመልክቷል። የአውሮፓ ህብረት ደግሞ የሩሲያው ግል ኩባንያ ዋግነር በዩክሬን በሶሪያና ግጭት በበረታባቸው በበርካታ የአፍሪካ አገሮች በመሰማራት ከፍተኛ ችግር እየፈጠረ ነው በሚል የፊታችን ሰኞ ማዕቀብ ሊጥልበት እየተዘጋጀ መሆኑን የአሶሺየትድ ፕሬስ በዛሬው ዘገባው አመልክቷል። የሩሲያ መንግስት ድርጅቱ ብላክ ዋተር ግሩፕ ከተባለውና መጥፎ ዝና ካለው የዩናይትድ ስቴትስ የግል ድርጅት ጋር ተመሳሳይ መሆኑን ገልጾ ይሁን እንጂ የሩሲያ መንግስት ከዋግነር ጋር ምንም አይነት ግንኙነት የሌለው መሆኑን አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የቡርኪና ፋሶ ፕሬዚደንት ማርክ ክርስቲያን ስልጣናቸውን በገዛ ፈቃዳቸው በለቀቁት የቡርኪና ፋሶ ጠቅላይ ሚኒስትር ሳቢያ በጂሃዲስቶቹ አማጽያን ላይ ጠንከር ያለ እርምጃ እንዲወስዱ ግፊት እየበረታባቸው መሆኑ ተነገረ። በቡርኪና ፋሶ ጂሃዲስቶችን ለማጥፋት 6 ዓመት በቆየው ዘመቻ ወደ 2000 ሰዎች ሕይወት የጠፋ ሲሆን 1.4 ሚሊዮን ሰዎች ከቤት ንብረታቸው ተፈናቅለዋል። አመፁ የበረታ መጥቶ ትናንት ሐሙስ 13 የቡርኪና ፋሶ በጎ ፈቃድ ሰላም አስከባሪዎች በሰሜኑ የአገሪቱ ክፍል ሕይወታቸውን ማጣታቸውን አሶሺየትድ ፕሬስ ዘግቧል። በየቀኑ ቤተሰቦቻቸውን የሚቀብሩ ዜጎች እየበዙ በመምጣታቸው እየተፈጠረ በመጣው ሕዝባዊ ቁጣ ጠቅላይ ሚኒስትሩ ጆሴፍ ማሬ ዳብሬ ስልጣናቸውን በገዛ ፈቃዳቸው እንዲለቁ አስገድዷቸዋል። በቡርኪና ፋሶ አዲስ የሚመጡት ጠቅላይ ሚኒስትር ይህን ችግር ለማስወገድ በጂሃዲስቶቹ ላይ ጠንካራ እርምጃ የሚወስዱ መሆናቸውን ፕሬዚደንቱ ማረጋገጥ ይኖርባቸዋል የሚለው ግፊትም እያየለ መምጣቱ ተዘግቧል። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት የዩናይትድ ስቴትስ የብድር መጠን 28.9 ትሪሊየን ዶላር እንዲደርስ የሚያዙትን 2 ረቂቅ ሕጎች ትናንት ሐሙስ አጽድቆ ለፕሬዚደንት ባይደን ፊርማ የመራው መሆኑ ተገለጸ። ምክር ቤቱ ውሳኔውን ያሳለፈው 59-35 ሲሆን በምክር ቤቱ የሪፐብሊካን መሪ ሚች መካነልን ጨምሮ 10 የሪፐብሊካን አባላት የሚገኙበት መሆኑ ተመልክቷል። ሪፐብሊካኖቹ የውሳኔው ተባባሪ የሆኑት አገሪቱን ከዕዳ ክፍያ ቀውስ ያድናታል በሚል መሆኑን ተናግረዋል። ዩናይትድ ስቴትስ በቻይናው የቤጂንግ የክረምት ኦሎምፒክ ላይ የጣለችው የዲፕሎማሲ እቀባ ውጤታማ እንዲሆን ብዙ አገሮች ተባባሪ መሆን ይኖርባቸዋል ሲሉ ባለሙያዎች አሳሰቡ። ይሁን እንጂ አንዳንድ አገሮች ከቻይና ጋር ባላቸው የምጣኔ ሀብት ትስስር የተነሳ ተባባሪ ላይሆኑ ይችላሉ ብለዋል። እስካሁን የባይደን አስተዳደርን ውሳኔ ተከትለው የእቀባው ተባባሪ የሆኑ አገሮች እንግሊዝ፣ ካናዳ፣ አውስትራሊያና ኒውዚላንድ ናቸው። የሚቀጥለው የበጋ ኦሎምፒክ አዘጋጅ የሆነችው ፈረንሳይ ተባባሪ እንደማትሆን አሳውቃለች። ጀርመንና ኖርዌይም ውሳኔውን ገና ያላሳወቀው የአውሮፓ ህብረትን እየተጠባበቁ መሆኑን ገልጸዋል። ከቻይና ጋር ጥብቅ የንግድ ትስስር እንዲኖራቸው የሚፈልጉ እንደ ፖላንድና ሃንጋሪ የመሳሰሉት የምስራቅ አውሮፓ አገሮች ውሳኔውን ለመቀበል ስለሚቸግራቸው የአውሮፓ ህብረት አቋም ምን ሊሆን እንደሚችል ግልጽ አለመሆኑም ተነግረዋል። የኒውዮርክ ከተማ ምክር ቤት ዩናይትድ ስቴትስ ዜግነት የሌላቸው ነዋሪዎች በከተማው አስተዳደር በሚካሄዱ ምርጫዎች መሳተፍ ይችላሉ ሲል መፍቀዱን ትናንት ባሳለፈው ውሳኔ አስታወቀ። ውሳኔውን ተከትሎ በኒውዮርክ ከተማ ነዋሪ የሆኑ ወደ 800 ሺህ ምርጫውን ሂደት መቀላቀል የሚችሉ መሆኑም ተመልክቷል። በውሳኔው መሰረት ህጋዊ የስራ ፈቃድ፣ ግሪን ካርድ ወይም ዜግነት ባይኖራቸውም ማናቸውም ህጋዊ ሰነድ ያላቸው ሁሉ መምረጥ የሚችሉ መሆኑም ተነግሯል። ይህ መብት ኒውዮርክ ውስጥ ብቻ እንጂ በሌሎች ክፍለ ግዛቶችም ሆነ በፌዴራል ደረጃ ተግባራዊ የሚደረግ አለመሆኑን በዘገባው ተገልጿል። ኒውዮርክ የመጀመሪያው ባትሆንም በሜሪላንድ፣ ቨርመንት እና ካሊፎርኒያ ውስጥ በሚገኙ አንዳንድ ከተሞች ተመሳሳይ መብቶች መኖራቸው ተጠቅሷል። ለምሽቱ ዜና የተመደበው ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 በ22 እና በ25 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ታህሳስ 1 2014 ዓ.ም ዝግጅታችን ነው በመከታተል ላይ የምትገኙት። ሰባዊ መብቶችና ኪነጥበብ
ኪነጥበብን የመረጥንበት ምክንያት ኪነጥበብ ለማህበረሰቡ መረጃን ለማስተላለፍ፣ መልእክቶችን ለማስተላለፍ እንዲሁም የሰዎችን ባህሪን ለመቅረጽ ጠንካራ አቅም ያለው ስለሆነ ይህንን ጠንካራ አቅም ተጠቅመን ሰብአዊ መብቶችን መልእክት ለማስተላለፍ ስለፈለግን ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለን የሰማችኋቸው። በየአመቱ ታህሳስ 1 ቀን የሚከበረው ዓለም አቀፍ የሰብአዊ መብቶች ቀንን ምክንያት በማድረግ ስለተዘጋጀ የፊልም ፌስቲቫል የተመለከተ ዝርዝር ያዘ ዘገባ በሁለተኛው አጋማሽ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪአምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ አብይ ርዕስ እንወሰዳችሁ። የትግራይ ኃይሎች ከነሐሴ 25 እስከ ጳጉሜ 4 2013 ዓመተ ምህረት በአማራ ክልል ተቆጣጥረዋቸው በነበሩት ሁለት ከተሞች በትንሹ 49 ሲቪሎች መግደላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ባወጣው ሪፖርት አስታወቀ። የመብቶች ተሟጋች ቡድኑ ዛሬ ባወጣው በዚህ ሪፖርቱ እነዚህ ግድያዎች የተባበሩት መንግስታት የሰብአዊ መብቶች ጉዳዮች ቢሮ ወደ ሌሎችም አካባቢዎች በተስፋፋው የትግራይ ግጭት ሁሉም ተፋላሚ ወገኖች ይፈጸማሉ ባላቸው የመብቶች ጥሰቶች ላይ ዓለም አቀፍ አሰራርን የተከተለ ምርመራ እንዳለበትም አመልክቷል። ኬኔዲ አባተ ዝርዝር ዘገባውን ያሰማናል።
ሂዩማን ራይትስ ዎች በአማራ ክልል ጭናና ቆቦ በህወሓት ኃይሎች ተፈጽመዋል የተባሉ ግድያዎችን በተመለከተ ዛሬ ባወጣው ሰፋ ያለ ሪፖርት ነሐሴ 25 የህወሓት ኃይሎች ወደ ጭና ከገቡ በኋላ በቀጣዮቹ 5 ቀናት ውስጥ በ15 የተለያዩ አጋጣሚዎች 26 ሰላማዊ ሰዎችን መግደላቸውን ከነዋሪዎች ስለማረጋገጡ ይፋ አድርጓል። በቆቦ ከተማና አካባቢው ደግሞ ጳጉሜ 4 2013 ዓ.ም ምረት በፈጸሟቸው 4 የተለያዩ ጥቃቶች በድምሩ 23 ንጹሃንን መግደላቸውን እማኞች ስለመናገራቸው ያስታወቀው ግድያው ወደ ስፍራዎቹ በማቅናት በነበሩት የትግራይ ኃይሎች ላይ አርሶ አደሮች ላደረሱት ጥቃት የተወሰደ የበቀል እርምጃ ይመስላል ብሏል ሂዩማን ራይትስ ዎች በሪፖርቱ። የሂዩማን ራይትስ ዎች የቀውስና የግጭት ጉዳዮች ዳይሬክተር ላማፋኪ የትግራይ ኃይሎች ለሰው ልጅ ህይወትና ለጦርነት ህግጋት ያላቸውን ቸልተኝነት በእጃቸው ያሉትን ሰዎች በመግደል አሳይተዋል ብለዋል። ዳይሬክተሩ አክለውም እነዚህ ግድያዎችና ሌሎች በሁሉም ወገኖች የተፈጸሙ ወንጀሎች በኢትዮጵያ ትግራይና አማራ ክልሎች ተፈጽመዋል የተባሉ የጦር ወንጀሎችን በገለልተኛ አካል ማጣራት እንደሚያስፈልግ የሚያመለክቱ ናቸው ሲሉ ገልጸዋል። የህወሓት ኃይሎች ከነሐሴ 24 ለሊት ጀምሮ በሰሜን ጎንደር ዳባት ወረዳ በመትገኘው ጭና ተክለ ሃይማኖት የገጠር ቀበሌ በቆዩባቸው 5 ቀናት ከ200 በላይ ንጹሃንን መግደላቸውን የአሜሪካ ድምጽ በወቅቱ ከአካባቢው ነዋሪዎችና ባለስልጣናት ያገኘውን መረጃ ጠቅሶ መዘገቡ ይታወሳል። በዳባት ወረዳ የወቀልነውስ ቀበሌ አስተዳዳሪ አቶ ካሳ መሸሻ ስለተፈጸመው ግድያ በወቅቱ ለአሜሪካ ድምጽ ይህን ብለው ነበር።
የፍጥኝ ይያሰው ገደል እየሰደዱ ወርቅ የሆነውን የሰው ልጅ ማይተካው ገደል ላይ ነው ያየ እግሩን አስሮ እጁን አስሮ በጥይት መደተዋቸው ዳግማዊ ማይታራ ግፍ ወቅን ምክትል ጭና ቀበሌ ላይ ተፈጸመበት። እዛ ቀበሌ ላይ የሞተው ግን ከ200 በላይ ይሆናል። ገና ቁጥሩ ያልተገኘ ማለት አንዲት እናት ሁለቱን ልጆቿን ባሏን ሲያብሉት በራ በገደሉ ነው የተገኘች። በዛሬም ቀን ጭና የአንድ ቀበሌ ህዝብ ጭፍጨፋ ተደርጎ እንደማያካድራ ገጠል የሚያለቅሰውን እናቱ ትቁጠረው።
የአማራ ክልል ባለስልጣናትና የአካባቢው ነዋሪዎች በጭና ከ200 በላይ ንጹሐን ሰዎች ተገድለዋል በሚል ያቀረቡትን ውንጀላ በማጣጣል በወቅቱ በትዊተር ገጻቸው ምላሽ የሰጡት የህወሓት ቃል አቀባይ አቶ ጌታቸው ረዳ ተዋጊዎቻችን ሲቪሎችን ገድለዋል የሚለውን ውንጀላ አጥብቀን እናስተባብላለን፣ ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን ማለታቸው ይታወሳል። ህወሓት ድርጊቱን ኃይሎቹ እንዳል እንደፈጸሙ በመግለጽ ቢያስተባብልም በጭና ስለተፈጸመው ግድያ ለአሜሪካ ድምጽ አስተያየታቸውን ከሰጡ ግለሰቦች መካከል ከጥቃቱ መጥፋቸውን የገለጹት አቶ ገብሬ አደራጀውና 10 አለቃ ምርኩዝ አስረስ በወቅቱ ስለሁኔታው ተጠይቀው ይህን ምላሽ ሰጥተዋል።
ትግረኛ ነው የሚናገሩ ትግረኛ እኛ እንሰማቸው አማርኛ ደግሞ የሚናገሩ አልፋልፎ ይናገራሉ። ኩፋርጎም ማለት ነው ይላል። ኩፋርጎ ማለት አቁም ማለት ነው። ትክክለኛ በትግራይ ነው የመጡት።
በእርግጥ ክህደቱማ ፊትም የነበረ ነው። የእነሱ ነው፣ በትግርኛ ነው እየተናገሩ የገደሏቸው። ሀድጊ እያሉ ነው የተማቱት። በእነሱ ቋንቋ ሀጃ ማለት ነው። በቋንቋቸው ነው የምናረጋግጠው።
ሂማን ራይትስ ዎች በዛሬው ሪፖርቱ በመስከረምና በጥቅምት ወራት በጭና ተክለ ሃይማኖትና በቆቦ ከተማና አካባቢው ስለተፈጸሙ ግድያዎች የተጎጂ ዘመዶችና ጎረቤቶች የሃይማኖት አባቶችና የሕክምና ዶክተሮችን ጨምሮ ከ36 ሰዎች ጋር በርቀት ቃለ መጠይቅ ማድረጉን ገልጿል። ከነዚህም 19 ሰዎች በጭናና በቆቦ የትግራይ ኃይሎች በድምሩ 49 ሰላማዊ ሰዎችን ወይም ሲቪሎችን ሲገድሉ ማየታቸውን መስክረው የ44 ሟቾችን ስም ዝርዝር እንደሰጡትም ነው ያብራራው። በጭና ስለተፈጸመው ግድያ ለሂዩማን ራይትስ ዎች ምስክር ከሰጡ ግለሰቦች አንዱ የሆኑት የ70 ዓመት አዛውንት የህዋት ኃይሎች ነሐሴ 27 በጭና ጎሽማዶ ወደሚገኘው ቤታቸው መጥተው መታወቂያቸውን ካዩ በኋላ የ23 ዓመት ልጃቸውንና የ24 ዓመት ዕድሜ ያለው የወንድማቸውን ልጅ እጃቸውን የኋሊት ካሰሯቸው በኋላ ወደ ደጅ አውጥተዋቸው እንደገደሏቸው ተናግረዋል። ከዚያም እርሳቸውንም ለመግደል ፊታቸውን ሲያዞሩ በልመና መትረፋቸውንም ስለመናገራቸው ሂዩማን ራይትስ ዎች በሪፖርቱ ጠቅሷል። የጭና አማኞች በስፍራው ተገድለዋል ብለው በዝርዝር የገለጹት 39 ሰዎችን ቢሆንም ሲገደሉ በአይናቸው እንዳዩ የተናገሩት ግን 26 ሰዎችን መሆኑን ነው ሪፖርቱ የሚያመለክተው። በተጨማሪም በጭና ውጊያው ከተጠናቀቀ በኋላ በህዋት ኃይሎች የአምስት ቀናት ቆይታ ተገድለዋል የተባሉ እያንዳንዳቸው የ57፣ 48 እና 37 ሟቾችን ዝርዝር የያዙ መረጃዎች ከአካባቢው ባለስልጣናትና ሁለት ቀሳውስት እንደደረሱትና ከነዚህም በተደጋጋሚ የተጠቀሱ ስሞች ሲቀነሱ ሟቾች 74 እንደሚደርሱ ማክሏል። የህዋት ኃይሎች በውጊያ ወቅት ንጹሃን ሰዎችን እንደ ከለላ ይጠቀሙ እንደነበርም እማኞች መግለጻቸውን የጠቆመው ሂዩማን ራይትስ ዎች ይህም የጦር ወንጀል ሊሆን እንደሚችልም አመልክቷል። በሰሜን ወሎ በሚገኘው የቆቦ ከተማ ደግሞ የህዋት ኃይሎች 23 ሰዎችን መግደላቸውን ከአራት ምስክሮች ማረጋገጡን የገለጸው ሂዩማን ራይትስ ዎች በከተማው አቅራቢያ በሚገኙ ቢያንስ በሁለት መንደሮች የህዋት ኃይሎች ጳጉሜ 4 መሳሪያ የመፈለግ ኦፕሬሽን በሚያከናውኑበት ወቅት የአካባቢው አርሶ አደሮች ጥቃት እንደሰነዘሩባቸው ጠቁሟል። ከዚያም በእለቱ ከቀትር በኋላ በእርሻ ስራ ላይ የነበሩ አርሶ አደሮችን ጨምሮ እስከ ቆቦ ከተማ ንጹሃንን መግደላቸውን ከምስክሮች ማረጋገጡን ነው የገለጸው። ምስክርነት ከሰጡ የቆቦ ከተማ ነዋሪዎች መካከል የሰኞ ገበያ ሰፈር ነዋሪ የሆነ አንድ ግለሰብ ጳጉሜ 4 ከቀኑ 8 ሰዓት አካባቢ የትግራይ ኃይሎች 4 ሰዎችን ሲገድሉ በቤቱ መስኮት መመልከቱን ገልጿል። በአንድ ቦታ ወደ 50 የሚጠጉ የትግራይ ተዋጊዎችን አይቻለው ያለው ይህ ግለሰብ ከመካከላቸውም 5ቱ ጫት ወደሚቃምበት ቤት ገብተው ጎረቤቶቼ የሆኑ 4 ሰዎችን አውጥተው ተኩሰው ገደሏቸው። ለምን እነርሱን እንደመረጧቸው ግን አላውቅም ብሏል በሪፖርቱ እንደተመለከተው። ሂዩማን ራይትስ ዎች ህዳር 25 ለህዋት ባለስልጣናት የግኝቱን ማጠቃለያ በመላክ አስተያየት ቢጠይቅም ምላሽ እንዳላገኘ ገልጿል። በዚህ ሪፖርት ዙሪያ ይህ ዘገባ እስከ ተጠናቀረበት ጊዜ ድረስም ከህዋት ወገን የተሰጠ ምንም ምላሽ የለም። የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ወደ አማራና አፋር ክልሎችም በተስፋፋው የሰሜን ኢትዮጵያ ግጭት ላይ የተፈጸመውን በደል ለማጣራት በአስቸኳይ ራሱን የቻለ ዓለም አቀፍ አሰራር ሊዘረጋ ይገባል ሲል ሂዩማን ራይትስ ዎች መክሯል። የመንግስታቱ ድርጅት የጸጥታው ምክር ቤትም ኢትዮጵያን ወደ መደበኛ አጀንዳው በመመለስ በተፋላሚ ወገኖች ላይ ማዕቀቦችንና የዓለም አቀፍ የጦር መሳሪያ እገዳን ጨምሮ በአስቸኳይ ተጨባጭ እርምጃዎችን በመውሰድ ተጨማሪ የመብት ጥሰቶች እንዳይፈጸሙ ሊከላከል እንደሚገባ ማሳስቧል። ሂዩማን ራይትስ ዎች ስላወጣው ስለዚህ ሪፖርት ከኢትዮጵያ መንግስት በኩልም እስካሁን የተባለ ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ዝግጅታችን ይቀጥላል። ለትንታኔ ከያዝናቸው ዘገባዎቻችን አንዱ ኢትዮጵያ ላይ የተደረጉ ናቸው ያሏቸውን የውጭ ጫናዎች እንዲቀንሱ የሚጠይቁ እንዲሁም ደግሞ ሐሰተኛ ያሏቸውን ዜናዎች የሚያወግዙ ሰልፎች እየተካሄዱ ነው። የእነዚህ ዘገባዎች ዝርዝር እንደደረሰን ይዘን እንመለሳለን። አሁን ወደ ሌላ ዘገባ እናልፋለን። እዚህ ዩናይትድ ስቴትስ የሚያቆየን ይሆናል ዘገባው። የራሳቸው ሀገር ለዴሞክራሲ አደጋ የተጋለጠች መሆኗን የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን አስታወቁ። ፕሬዚዳንቱ ዋሽንግተን ዲሲ ላይ ከትላንት ጀምሮ ለሁለት ቀናት የጠሩትን የዲሞክራሲ ጉባኤም እያስተናገዱ ይገኛሉ። ከአንድ መቶ በላይ ሀገሮች መሪዎች፣ የመንግስታት ተጠሪዎች፣ የሲቪል ማህበረሰብ አባሎችና የግል ዘርፍ ተወካዮች የተገኙበት መድረክ አምባገነናዊነትን መጋፈጥ፣ ሙስናን መዋጋትና የሰብአዊ መብቶች ጥበቃን ማበረታታት በሚቻልባቸው መንገዶች ላይ እየመከሩ ነው። ፓትሲ ውዳስ ኳራናት ዘገባውን ያጠናቀረችው ሰለሞን አባተ እንደሚከተለው ያቀርበዋል።
ገዳይ ወረርሽኝ በዓለሙ ነግሶ ሁከት የበዛባቸው ግጭቶች የምጣኔ ሀብትና የአካላዊ ደህንነት መጥፋትን እየዘሩ በመንሰራፋት ላይ ባሉበት ሁኔታ የዴሞክራሲ ተሟጋቾችና ታጋዮች በአምባገነን ደመኞቻቸው ላይ በከፈቱት ትግል እየተሸነፉ መሆናቸውን ይናገራሉ።
In the face of sustained and alarming challenges to democracy,
ዲሞክራሲና ሁለንተናዊ መብቶች በድፍን ዓለም የቆዩና አሳሳቢ የሆኑ ፈተናዎችን እየተጋፈጡ ባሉበት ሁኔታ የዲሞክራሲ የግንባር ተሰላፊዎች ያስፈልጋሉ።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዲሞክራሲያዊ ተሐድሶ በሚል አጀንዳ ከመቶ በላይ ሀገሮችን ከትናንት ጀምሮ ዋሽንግተን ዲሲ ላይ ሰብስበው እያወያዩ ናቸው። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደም ከተናጋሪዎች አንዷ ናቸው።
ዲሞክራሲያዊ ስርዓቶችና የሚያሳዩቸው እድገቶች ለአደጋ የተጋለጡ ናቸው። እንዲያብቡ የተወሰኑ ነገሮች ያስፈልጓቸዋል። እነርሱም ከፍተኛ ጥራት ያላቸው ተቋማት፣ ህዝብን አብሮ እንዲኖር የሚያደርግና ከመንግስት ጋር የሚያቆራኝ ግልጽ ማህበራዊ ውል፣ ለሰብአዊ መብቶች ጥበቃ የሚደረግ የጸና ቁርጠኛነትና የህግ የበላይነት፣ ለተገፉ ሰዎች እውነተኛ ድምጽ የመወሰን አቅምና ለከበዱ የምጣኔ ሀብትና ማህበራዊ ችግሮች ምላሽ መስጠት መቻል ናቸው።
በዓለም ዙሪያ የዲሞክራሲ መንሸራተት ለአምባገነኖች የበላይነት ተመችቷል ሲል ዋሽንግተን ዲሲ የሚገኘው የዲሞክራሲ ተቋም ፍሪደም ሃውስ ሰሞኑን ባወጣው ሪፖርት ተናግሯል። የፍሪደም ሃውስ ምክትል ፕሬዚደንት ኒኮል ቢቢንስ ሴዴካ ለቪኦኤ በስካይፕ እንዲህ ብለዋል።
እያስተዋልን ያለነው በዓለም አቀፉ ስርዓት ላይ በመላው ዓለም እየተካሄደ ያለን የተጨበጠ ስጋት ነው። እያየን ያለነው ዴሞክራሲን በሚደግፉ ከሀገሮች በእያንዳንዱ ውስጥ በሰብአዊ መብቶች ተሟጋቾች ላይ ያንዣበበ ስጋት ነው። የምንታዘበው አምባገነኖች በድንበር ተሻጋሪ ጭቆናዎች፣ በሌሎች ሀገር ውስጥ ተቃውሞን ለማፈን በሚያደርጓቸው ሙከራዎች ዲሞክራሲዎችን መዳፈራቸውን እያስፋፉ መሆናቸውን ነው።
ፕሬዚደንት ባይደን ለዲሞክራሲ ጉባኤው ንግግር ባደረጉበት ወቅት የአሜሪካ የራሷ ዲሞክራሲ የኋልዮሽ እየተንሸራተተና ለአደጋዎች እየተጋለጠ መሆኑን አምነዋል።
ዲሞክራሲን ማደስ፣ ዲሞክራሲያዊ ተቋሞቻችንን ማጠናከር የማያቋርጥ ጥረት እንደሚጠይቅ እንደ ማንኛውም ሁሉ እኛም እናውቃለን። የአሜሪካ ዲሞክራሲ እጅግ ከፍተኛ የሆኑ ትልሞቻችንን ለመጨበጥና መከፋፈላችን እንዲሽር ለማድረግ እየተካሄደ ያለ ትግል ነው።
የመገንጠል አዝማሚያ እንዳላት የምትናገረው ታይዋን በጉባኤው ላይ መገኘት ቤጂንግን በእጅጉ እንዳበሳጨ ተሰምቷል። ለዋሽንግተን አጸፋ እንዲሆን በሚል ቻይናውያኑ የራሳቸውን ዓለም አቀፍ የዲሞክራሲ መድረክ መጥራታቸውን የቻይና መንግስታዊ ቴሌቪዥን አሳይቷል። በእርግጥ ቪኦኤ ስለዚህ መድረክ ራሱ ማረጋገጥ አልቻለም። በኢንተርኔት እየተካሄደ ያለው የዋሽንግተን የዲሞክራሲ ጉባኤ ዛሬ ይጠናቀቃል። የዛሬ ዓመት በአካል ሊገናኙ ተስማምተዋል።
ተከታተሉት። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ወይም ራዲዮ በቴሌቪዥን እየተላለፈላችሁ የሚገኘውን የአርብ ምሽት ዝግጅታችንን ነው። ቀደም ብለን ያስተዋወቅናችሁ ዘገባዎች አሁን ደርሰውናል። ኢትዮጵያ ላይ የተደረጉ ናቸው ያሏቸው የውጭ ጫናዎች እንዲቀንሱ የሚጠይቁ እንዲሁም ደግሞ ሐሰተኛ ያሏቸው ዜናዎችን የሚያወግዙ ሰልፎች ዛሬ ዋሽንግተን ዲሲ ውስጥ በተለያዩ አካባቢዎች ሰልፈኞቹ ተጉዘው ድምጻቸውን አሰምተዋል። አሁንም በማሰማት ላይ ይገኛሉ። በዚህ ሰዓት ወደ ዩናይትድ ስቴትስ ምክር ቤት ጉዞ በማድረግም ላይ ናቸው። በሌላ በኩል ደግሞ ዋሽንግተን ዲሲ አካባቢ የሚኖሩ የትግራይና የኦሮሞ ማህበረሰብ ማህበረሰቦች አባላት የኢትዮጵያ መንግስት ኃይሎች እየፈጸሙ ነው ያሉትን የሰብአዊ መብቶች ጥሰት የሚቃወም የአሜሪካ መንግስት ደግሞ አስቸኳይ እርምጃ እንዲወስድ የሚጠይቅ ሰላማዊ ሰልፍ ትላንት አድርገዋል። እስቲ ለቀደም ብለን ከዚሁ ከትላንትናው ሰልፍ ዘገባ እንጀምራለን። ሀብታሙ ስዩም ነው በትላንትናው ዕለት በሰልፎቹ ላይ የተገኘው፣ እንደሚከተለው አቀናብሮታል።
ትናንት ረፋድ ላይ ጀምረው ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት መሰብሰብ የጀመሩት ሰልፈኞች በዋናነት በዋሽንግተን ዲሲና አካባቢዋ የሚኖሩ የትግራይና ኦሮሞ ማህበረሰብ አባላት ናቸው። ፍሬዝጊ ጣመ የትግራይ ህዝብ ላለፉት 400 ቀናት እየደረሰበት ነው ያሉትን በደል ለማሰማት በዚህ ከተገኙት አስተባባሪዎች መካከል አንዱ ናቸው።
ይሄ ሰልፍ የተጠራው ሁለቱም ብሔር ብሔረሰብ አባሎች የትግራይ እና የኦሮሚያ አንድ ላይ ሆነው አንታይ ጀኖሳይዳል ጋቨርንመንት የኢትዮጵያ ጋቨርንመንት ሰልፍ ለማድረግ ነው። እዚህ ያለነው ለስቴት ዲፓርትመንት ይህንን ጀኖሳይዳል ወይ ይህንን ጀኖሳይዳል ጋቨርንመንት የአሜሪካ መንግስት እርምጃ መውሰድ እንዳለበት ለማሳሰብ እና ለመጠየቅ። ትግራይ 400 ቀን ኤግዛክትሊ ነው ዛሬ የሆነው። ከኢትዮጵያ በሙሉ ተከለላ። ውሃ የለም፣ መብራት የለም፣ ስልክ የለም፣ የሚገባና የሚወጣ ሳፕላይ የለም። የነበረው እህል ሁሉ አልቋል። የኤርትራ ሰራዊትና የአማራ ተስፋፊ ኃይል በኢትዮጵያ የነበረውን የገበሬውን ስቶር ያደረገውን ለመዝራት እንኳን አቃጥለውና ዘርፈው ነው ሄዱ።
አቶ ፍሬዝጊ ደጋግሞ የወቀሱት የጠቅላይ ሚኒስትር አብይ አስተዳደር በበኩሉ የትግራይ ኃይሎችን በአጎራባሽ ክልሎች የሰብአዊ መብት ጥሰት ይከሳል። በክልል ውስጥ ላሉ ወቅታዊ ችግሮችም የትግራይ ኃይሎች በቀጥታም ሆነ በተዘዋዋሪ ምክንያት ሆነዋል በሚል የመንግስቱ ባለስልጣናት ሲናገሩ ሲከሱ ሰንብተዋል። አቶ ፍሬዝጊ ግን በዚህ አይስማሙም።
አንደኛ ይሄ ነጭ ውሸት ነው፣ ፕሮፓጋንዳ ነው። የትግራይ ሰራዊት ዲስፕሊን የሆነ ሰራዊት ነው። ራሱ የራስህ የሆነ ሳይኮሎጂካል ሜካፕ አለ። የትግራይ ሰው ሰውን የማይደፍር ሰውን የማይበድል እንዲህ አይነት ኢሰብአዊ ድርጊቶችን ማድረግ ማይችል ነው። ማፈጣጠሩ ራሱ ይህንን መፈጸም አይችል። ስለዚህ ይሄ የኢትዮጵያ መንግስት የሚጠቀመው ነው ያለውን ውሸት፣ ራሱ ከሳሽ፣ ራሱ አጣሪ፣ ራሱ ፈራጅ፣ ራሱ ወንጃ የሆነውን ውሸት አልቀበለውም። እኔ በበኩሌ ካለ እንደዚህ አይነት ጥፋት በትግራይ ሰራዊት ተፈጽሞ ከሆነ ነው ኢንዲፐንደንት የሆነ ኢንቨስቲጌት የሚያደረግ ኃይል ይግባና ይህንን ነገር ጣራ። ያረገ ኃይል ካለ ከትግራይ ሰራዊት እንዲቀጣ አሳልፈን እንሰጣለን። እኛ ራሳችን እንደዚህ የሚያደርግ ሰራዊት የለንም። እኛ ህዝባዊ የሆነ ሰራዊት ነው። አልሞትም አልጠፋም ብሎ እህቱ ስትደፈር፣ ወንድሙ አባቱ ሲረሸን ሲገደል አይቶ የወጣ ጎረምሳ ነው ያለው። ለመኖር ለኤግዚስታንስ ነው።
አቶ አሰፋ ኪሊል በሰልፉ ላይ የተገኘውን የኦሮሞ ማህበረሰብ ካስተባበሩት መካከል አንዱ ናቸው። እሳቸው በተለይ በምዕራብ የኦሮሚያ ክፍል በኢትዮጵያ መንግስት ኃይሎች እየደረሰ ነው ያሉትን የመብት ረገጣ እንዲቆም ጠይቀዋል።
ወስት ኦሮሚያ ላይ ከፍተኛ ጥፋትና እልቂት እየተደረገ ነው ያለው። በሁለቱም ሳይድ ያለው የህዝብ ጉዳት በጣም ነው የሚሰማን። ግን ይሄን ሁሉ የሚያደርገው የመንግስት ተብዮ ነው። ይሄ እንግዲህ በሚቆምበት መንገድም አይታይም። በየከረዩ አካባቢ አሁን የአባገዳ የሚባሉትን እነሱን ራሳቸውን በገዳ ስርዓት ተሰብስቦ ስርዓቱን በሚያካሂዱበት ጊዜ እዛ ላይ ሄዶ በወታደር ከቦ እንዳለ ነው ጨረሳቸው። እነዚህ እንግዲህ ተራ ሰው ሳይሆን የህዝቡ የኮሚኒቲው መሪዎች ናቸው። የትራዲሽናል ካልቸሩን ይዞ ወደፊት የኦሮሞን የሚያስቀጥሉ ናቸው ማለት ነው።
የኢትዮጵያ መንግስት በምዕራብ ኦሮሚያም ሆነ በሌሎች የኦሮሚያ ክልል ስፍራዎች በሰላማዊ ሰዎች ላይ እየደረሰ ያለውን ጥቃት የሚፈጽመው ኦነግ ሸኔ እንጂ የፌዴራሉም ሆነ የክልሉ ኃይሎች እንዳልሆኑ ይሟገታል። በቅርቡ የተከበሩ አባገዳዎች ማንነታቸው ባልታወቁ ሰዎች እንደተገደሉበት ስለተነገረው የፈንታሌ ሁኔታ የምስራቅ ሸዋ ዞን አስተዳደር ኮሚኒኬሽን ቢሮ ኃላፊ ወይዘሮ አዳነች አንበሱ ለአሜሪካ ድምፅ በወቅቱ ይህንም ብለው ነበረ።
ዋይ ከነረቲ ቶርባን ደባርቲ ሂሪራ ጉዳ።
ይህን ጉዳይ በተመለከተ ባለፈው ሳምንት ለጠቅላይ ሚኒስትሩና ለህግ ማስከበር ዘመቻው ድጋፍ ተደርጎ ነበር በፈንታሌ አካባቢ። በሰልፉም ላይ በርካታ ነዋሪ ተገኝቶ ነበር። በዚህ ምክንያት አባገዳዎችን ማስፈራራት ነበር። ህዝቡን ከኛ ያስመለጣችሁ ብለው ነው ለበቀል በእነዚህ ሰዎች ላይ ግድያውን የፈጸሙት እንጂ የመንግስት የጸጥታ ኃይል ወሰድ የሚባለው ስሞታ ሐሰት ነው።
አቶ ባህሩ ድጉማ በሰልፉ ላይ ያገኘኋቸው ሌላኛው ተሳታፊ ናቸው። እሳቸው የኢትዮጵያን መንግስት የሚወቅሱት አንድን ህዝብ በአንደኛው ላይ የሚያስነሳ አገዛዝ ወይንም አሰራር ዘርግቷል በሚል ነው።
ዓለም ሁሉ እንደሚያውቀው በሀገራችን ውስጥ ትራጀዲ ተደርጎ የማይታወቅ ነገር እየተደረገ ነው። የአንድ ሀገር መንግስት ተነስቶ አንድን ህዝብ በሌላ ህዝብ ራሱን ህዝብ በሌላ ላይ እንዲነሳ እየገፋፋ ይሄንን ለመቃወም ይሄንን ለዓለም ህዝብ ለማሳወቅ ይሄንን ለማቆም እንዲቻል ለመናገር ነው። እዛ ሀገር ድምጽ ላጡ ሰዎች ድምጻቸው ለመሆን ነው የተሰበሰብነውና
እሳቸው በተለያዩ ነገስታት የወታደራዊና የሲቪል መር መንግስታት ተሞክሮ አልሰራም ያሉትን በኃይሌ ማስተዳደር ብሂል ትቶ ህዝቦች የሚነጋገሩበትን መላ መፍጠር ብቻ መፍትሄ እንደሆነ ጠቁመዋል።
ኔሽንስ ናሽናሊቲስ የሁላችንም ሀገር ነው። ያ ሀገር እዛ ያለው መነጋገር መቻል አለበት። ፕሪኮንዲሽን መኖር የለበትም።
አቶ ጀማል ኢብራሂም ለዚህ ሰልፍ ከሚኒሶታ ግዛት መምጣታቸውን የነገሩኝ ሌላኛው ተሳታፊ ናቸው። የዩናይትድ ስቴትስ መንግስትን ጨምሮ ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣ ጠይቀዋል።
ኢትዮጵያ ውስጥ ሰላም መምጣት የሚችለው በዚህ መንገድ ሳይሆን ሁሉም ህዝቦች ተከብረው በማንነታቸው በቋንቋቸው ተጠቅሞ በሚፈልጉት ሃይማኖት አምነው በጋራ ወይም ደግሞ ተለያይተው በግሩፕና በሰላም እንዲኖሩ የአሜሪካ መንግስት እንዲገነዘብ እንዲሁም ደግሞ ኢትዮጵያ ውስጥ የሚኖሩ ማህበረሰቦች እንዲከባበሩ ተመሳሳይ መልእክት ለህዝቡም ለአሜሪካ መንግስትም ለማስተላለፍ ነው። ለኢትዮጵያ መንግስትም የተከተልከው ፖሊሲ እጅግ በጣም የተሳሳተና ላለፉት ዓመታት ያልነበረው ጦርነት አገሪቷን እንቅጥቅጦ እያፈራረሳት ስለሆነ በዚህ መንገድ ማሸነፍ አትችልም። ያለፉት 150 ዓመታት ጦርነቶች ነበሩ፣ ነገር ግን ሰላም መምጣት አልቻለም በዚህ አይነት። ስለዚህ የተከተልከው ፖሊሲ እጅግ በጣም የተሳሳተ ኋላ ቀርና ከአሁን በፊትም ወድቆ የነበረ ፖሊሲ ስለሆነ መንገድህን ቀይር።
በዚህ ሰልፍ ላይ ዩናይትድ ስቴትስ በትግራይ ክልል የዘር ማጥፋት ስለመድረሱ እውቅና እንድትሰጥ ተጠይቋል። ትግራይ ውስጥ በተፈጠሩ የሰብአዊ መብት ረገጣዎች ውስጥ የሁሉም ተፋላሚዎች ተሳትፎ እንዳለ የጠቁመው የቅርብ ጊዜው የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽንና የኢትዮጵያ ሰብአዊ መብት ኮሚሽን የጋራ ምርመራ ሪፖርት በትግራይ ክልል የዘር ማጥፋት ተፈጽሟል የሚያስብል መረጃ ግን አለማግኘታቸውን መጠቆማቸው አይዘነጋም። የሰልፉ ተሳታፊዎች ጥያቄዎቻቸው ለውጭ ጉዳይ መስሪያ ቤቱ ተወካዮች አስረድተዋል።
ሀብታሙን እናመሰግናለን። ዛሬ እየተካሄደና አሁን በመካሄድ ላይ የሚገኘውን ሰልፍ በተመለከተ ደግሞ ኤደን ገረመውና ግርማ ደገፋ የውጭ ጉዳይ ሚኒስቴር መስሪያ ቤት በር ላይ ባሉበት ወቅት ተገኝተው ሰልፈኞቹን አነጋግረዋል። እንደሚከተለው ተሰናድቷል።
ነዋሪነታቸውን በዚህ በዩናይትድ ስቴትስ ያደረጉ ኢትዮጵያውያንና ትውልደ ኢትዮጵያውያን በዛሬው ዕለት በዋሽንግተን ዲሲ ሰዓት አቆጣጠር ከጠዋቱ 3 ሰዓት ጀምሮ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቢሮ ፊት ለፊት በመገኘት ሰላማዊ ሰልፍ ያካሄዱ ሲሆን ከዚህ ሰልፍ አስተባባሪዎች መካከል አንዷ የሆኑት አዩ ብርሃን ትዕዛዙ የሰልፉን ዋናና የመጀመሪያው ዓላማ ኢትዮጵያ ላይ በዩናይትድ ስቴትስ መንግስት እየደረሰ ያለው ጫና ተገቢ አይደለም የሚለውን በሰፊው ለማሳየት መሆኑን ተናግረው ቀጣዮቹን ደግሞ እንዲህ ይዘረዝራሉ።
ሁለተኛ በየቀኑ ኢትዮጵያ ላይ የሚደረጉትን ሳንክሽን በዚህ ሀገር አድሚኒስትሬሽንም በሌላም በኢሮፒያንም በሁሉም አድሚኒስትሬሽን የሚያደርጉትን ሳንክሽን እሱንም ቀንሱልን ለማቀንሱልን ሳ ሊትራሊ ተገቢ አይደለም ኢትዮጵያ ላይ በሚለው እሱንም ለመናገር ሲሆን፣ በሶስተኛ ደረጃ ደግሞ ኦፍኮርስ ዜናዎችንም ብያለውኝ የቲፒኤልኤፍ ይሄ ሁሉ ዲዛስተር እየተደረገ እንግዲህ ሁሉ ቀን ስትሰሚ ዜና ላይ ዊ አር ኮንሰርን አባውት ትግራይ ስላለው ነገር ነው የሚባለው። እና ትግራይ ጦርነት ካቆመ ቆይቷል። እንግዲህ ከጁን 30 አካባቢ ነው መሰል ከኢትዮጵያ ፈጣ ጀምሮ ትግራይ ምድር ላይ ጦርነት የለም። ግን ከዚህ ሀገር እስካሁን ድረስ ጫን ያለ ነገር የቲፒኤልኤፍ ላይ አካውንታብል ሲያደርጓቸው ሰምተን አናውቅም። እና በኩል ደረጃ ከኢትዮጵያ መንግስት ጋር እንደዛ እየሄደ አገር የሚበጠብጥና የሚያሸብርን ከኢትዮጵያ ጋር እኩል ተደራደሩ፣ እኩል ተነጋገሩ የሚባለው ነገርም ተቀባይነት እንደሌለው እሱን ሁሉ ለማሳወቅ ነው ይወጣል። ሃሽታግ ኖ ሞር እንግዲህ ከኢትዮጵያ አልፎ ዓለምን አነቃነቀ። ምክንያቱም ኖ ሞር የሚለው ሃሽታግ ራሱ ለአንድ ሀገር ያለ አይደለም እና ፓን አፍሪካኒዝም አነቃነቀ። እንደምታየው ቡርኪና ፋሶ፣ ሳውዝ አፍሪካ፣ አይቲንክ የመን ድረስ የመን፣ አፍጋኒስታን ሁሉንም ያነቃነቀ ነው።
ወይዘሮ አዩ ብርሃን ሃሽታግ ኖሞር በሚለው እንቅስቃሴ ከዚህ በኋላ የገዘፈ ዓለም አቀፋዊ ትርጉም እንደሚኖረው ገልጸው በዛሬው ዕለትም ለዩናይትድ ስቴትስ መንግስት ሊደርስ ይገባል ያሉትን የሰልፉን ዋና ዓላማ ያነገበ ደብዳቤ ማድረሳቸውንም ገልጸዋል። እኛ በቦታው ላይ በነበርንበት ሰዓትም ከዩናይትድ ስቴትስ ውጭ ጉዳይ ቢሮ የተመደቡ ተወካዮች ፖስታውን ተቀብለው ሲገቡ ማየት ችለናል። ወይዘሮ አዩ ብርሃን ታዲያ ይህን መሰል ሰልፎችና ከሰልፉ ጀርባ የሚሰሩ ስራዎች አመጡ የሚሏቸውን ለውጦችም እንዲጠቅሰዋል።
አንደኛ የትግራይ ጀኖሳይድ የሚለውን እንግዲህ ተርም አይተሻል በየቦታው። እንግዲህ ጀኖሳይድ የሚባለው ነገር ራሱ ከጦርነቱ የተጀመረው ኖቬምበር 4 ሆኖ በፈረንጆች አቆጣጠር ጄኖሳይድ የሚለው ሃሽታግ የተጀመረው ከአንድ ጀምሮ ነው ላይክ ኖቬምበር 1 እና በዛ ወር ውስጥ ገና ጦርነቱ ሳይጀመር ጄኖሳይድ የሚለው ሃሽታግ ፕሮሞት ሲደረግ ነበር። አሁን እሱን ሌግሊ የአሜሪካን መንግስት ጄኖሳይድ ነው ብሎ ከመፈረጁ በፊት እሱ እንዳይፈረጅ የሚደረግ አንድ ያለፈው ነገር እሱ ለምሳሌ ውድቅ ተደርጓል። ይሄ በሙሉ ድምጻችን የጮህን በመናገራችን በየሴኔተራችን በመደወላችን ደግሞ ዋናው ከእንትኑ ሌላ ከሰልፉ ሌላ እንደምታቂው ቮተርስ ቮይስ ላይ እየገባን እንደውላለን፣ ለየሴኔተራችን እንደውላለን፣ በየሰፈራችን እየተሰበሰብን ደግሞ አምን ሰልፉ ሁሉም ያየው ነው። ግን ሁሉም ማያየው ስራ በጣም ብዙ ስራ ይሰራል።
ሌላው በሰልፉ ላይ የተገኙት ደግሞ አትሌት በላይነህ ድንሳሞ ሲሆኑ በትላንትናው ዕለት በቦስተን በኢትዮጵያ ላይ ሐሰተኛ መልእክቶችን እያስተላለፉ ያሉ ምሁራንን በመቃወም ተመሳሳይ ሰልፍ ላይ ተገኝተው እንደነበረ ገልጸው ዛሬ በሌላ በረራ ለዚሁ ሰልፍ ሲሉ ዋሽንግተን ዲሲ መምጣታቸውንና እዚህ የተገኙበትን ዓላማ እንዲህ ያስረዳሉ።
ኢትዮጵያ ደግሞ የአሜሪካ 51ኛ ስቴት አይደለችም። ኢትዮጵያ ራሷን የቻለች ሉዓላዊት ሀገር ናት። ስለዚህ አሜሪካ እጁ ከኢትዮጵያ ላይ እንዲያነሳ፣ ኢትዮጵያ ለአሜሪካን ጉዳይ ውስጥ ጣልቃ እንደማትገባ፣ አሜሪካ ለኢትዮጵያ ጣልቃ ሉዓላዊነት ሀገር ጣልቃ እንዳትገባብን፣ ይሄን ሌላ ድጋፍ ካለ አሜሪካ በሌላ በፋይናንሳል እንጂ በውስጥ ጉዳያችን አሜሪካ ጣልቃ እንዳትገባ፣ እኛ ኢትዮጵያኖች አሜሪካኖች ይሄንን ያለንበት ቦታ እየጮህን ያለ ነው። እዛም ተቃውመናል። እዚህም ደግሞ የሚደረገው የስቴት ዲፓርትመንትም እንደዚህ በኮንግሬስ የሚደረገው ቦስተንና ማሳቹሴትስ አካባቢ ያሉትን ወክዬ መገኘት አለብን ብዬ በቃ ይሄ ነው ቲኬት ፍላይት ጠዋት ኤርሊ የመጣሁት ለዚህ ጉዳይ ነው።
የዩናይትድ ስቴትስ ከፍተኛ ባለስልጣናት ኢትዮጵያውያን በተለያየ መልኩ ለሚያቀርቧቸው ጥያቄዎች መልስ የሚሰጡ ሲሆን በኢትዮጵያ እየተካሄደ ባለው ጦርነት ላይ ለማንም ሳይወግኑ ጦርነቱ እንዲቆምና ሰብአዊ መብት እንዲከበር ብቻ ጥሪ እንደሚያደርጉ ደጋግመው ይገልጻሉ። በቅርቡም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ የሆኑት ጄፍሪ ፌልትማን በዩናይትድ ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ወቅታዊ ጉዳይ ላይ ባደረጉት ንግግር ዩናይትድ ስቴትስ ወገንተኛ አቋም እንዳላት መቆጠሩ ስህተት መሆኑንና በጦርነት ውስጥ የሚሳተፉ ሁሉም ወገኖችንም እንደምትቃወም ተናግረዋል። ይሁን እንጂ በዛሬው ዕለት በሰልፉ ላይ ተሳታፊ የነበሩት በዚህ ሐሳብ አይስማሙም። ከሰልፈኞቹ መካከል አንዷ የሆኑት መልእክተ አማሃይስ ዩናይትድ ስቴትስ እያደረሰች ነው ያሉትን ጫናዎች በስራዎቿ የሚገለጹ ነው ይላሉ።
ስራቸው ነው የሚያሳየው ይሄና ነምበር 1። ሁለተኛ ደግሞ እነሱ ከቴሮሪስት ግሩፖች ጋራ ኔጎሽየት እንደማያደርጉ እኛም ቁጭ ብለን ኔጎሽየት አናረግም። እነዚህ ቴሮሪስት ግሩፖች አገራችንን ድምጥማጡን እያጠፉት ቁጭ ብለን ማየት አንችልም።
በተመሳሳይ የሰልፉ ተሳታፊ ሆና ያገኘናት ደግሞ አንጋፋዋ አርቲስት ዶክተር ማሪቱ ለገሰን ነው። እንዲህ ስትል መልእክት አስተላልፋለች።
ኢትዮጵያ ለሁላችንም ትብቃለች። አሁንም ያላችሁት ተስማምተን እንኑር። ኢትዮጵያ ለሁሉ ትበቃለች። ጦርነት ይቅር። አሁን ባየነው ተስፋ እንኑር። ተስማምተን እንኑር። የኢትዮጵያ ሕዝብ ሆነ ማንም ሆነ አገራችን ለሁሉ ይበቃል።
በሰልፉ ላይ ሃሽታግ ኖሞርና አይዞን የተሰኙት እንቅስቃሴዎች በሰፊው የተስተዋወቁ ሲሆን ይህን መሰል ሰልፎችን በተመለከተም ከሰሞኑ በድሬዳዋ ከተማ ብሔር ብሔረሰቦች ቀን ላይ ያገኘናቸው የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው በውጭ ሀገር የሚደረጉ ይህን መሰል ሰልፎቹ የሚበረታቱ ነው ሲሉ ተናግረዋል።
አብዛኛው ውጭ ያለው ኢትዮጵያዊ ትውልድ ኢትዮጵያዊ፣ ከዛም አልፎ የጎረቤት ሀገሮች፣ ወዳጅ ሀገሮች፣ ጥቁር ሀገራት ዜጎች ጭምር በአፍሪካዊነት መንፈስ ከዛም አልፎ ፓን አፍሪካኒዝም ሙቭመንትን ማዕከል ያደረገ ስለነበረ በጣም ጥሩ ነው።
የውጭ ጉዳይ ሚኒስቴር ቃል አቀባዩ አያይዘውም ሃሽታግ ኖሞር እንቅስቃሴዎች በኢትዮጵያ መንግስት ላይ እየቀረቡ ያሉ የተዛቡ መረጃዎችን እያስተካከሉ መሆናቸውንም እንዲገልጸው ነበር።
ይበል የሚያሳይ ነው። በሌሎችም ጉዳዮች ላይ ሌሎችም በተሳሳተ አቋም የያዙ ወገኖች ይህንን የተሻለ አቋም፣ ትክክለኛ አቋም በኢትዮጵያ ላይ ይዛሉ የሚል ተስፋ አለን። ይሄ ሞመንተሙ መቀጠል አለበት የሚለውን ነገር ደግሞ ነው የሚያሳየው። እዚህ ኖሞር የሚለው ሙቭመንትም ስፋት ጥልቀት እያገኘ ጉልበት እያገኘ ሲሄድ እንደዚህ አይነት የተስተካከሉ አቋሞች እየተከሰቱ ይመጣሉ።
በዛሬው ዕለት በዋሽንግተን ዲሲ ትዕይንተ ህዝብ ያካሄዱት ሰልፈኞች በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ፊት ለፊት በመገኘት መልእክታቸውን ካስተላለፉ በኋላ የአሜሪካ ድምጽ ዘጋቢዎች በስፍራው በለቀቅንበት ሰዓት ወደ ካፒቶል ሂል በማምራት ላይ ይገኙ ነበር። በአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውንና በምስልም አብሮ በዘገባው የተሳተፈው ግርማ ደገፋን እናመሰግናለን። አሁን አድማጮች ወደ ሁለተኛው አጋማሽ የምናልፍበት ሰዓት ላይ እንገኛለን። የስቱዲዮ ሰዓታችን ከምሽቱ 3:40 ይላል። 10 ደቂቃ አሳልፈናል። ቢሆንም እንግዲህ ወደ ሁለተኛው አጋማሽ ወደ አሰናዳ ነው ዘገባ ነው የምናልፈው። እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ታህሳስ 1/2014 ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። ሆርን አት ቪኦኤ ኒውስ ደግሞ የኢሜይል አድራሻችን ነው። አስተያየት ካላችሁ፣ ጥቆማ ካላችሁ አድርሱን። ወደ ተከታዩ ዘገባችን እናልፋለን። ሰብአዊ መብትና ኪነ ጥበብ በየዓመቱ ታህሳስ 1 የሚከበረው ዓለም አቀፍ የሰብአዊ መብቶች ቀን ዛሬ እኩልነት፣ መበላለጥን ማስወገድ እና ሰብአዊ መብትን ማስፋፋት በሚል መሪ ቃል እየተከበረ ይገኛል። ይህ ዓመታዊ በዓልን ምክንያት በማድረግ የኢትዮጵያ ሰብአዊ መብቶች ኮሚሽን ለመጀመሪያ ጊዜ በሀገሪቱ የሰብአዊ መብቶች ግንዛቤን ለማስፋፋት ያለመ የፊልም ፌስቲቫል አዳማ፣ ሐዋሳና አዲስ አበባ ላይ ያካሄደ ሲሆን የተለያዩ የሰብአዊ መብቶችን የሚያነሱ የሀገር ውስጥ ፊልሞች ለእይታ በቅተዋል። የሴቶች እኩልነት፣ የፍትህ ስርዓት፣ የስደተኛ አያያዝ እና ሌሎች ጉዳዮች የተነሱበትን የዚህን ፌስቲቫል ሂደት በተመለከተ ስመኝሽ የቆየ የፌስቲቫሉን አዘጋጆች እና የኢትዮጵያ ሰብአዊ መብት ኮሚሽን ዋና ምክትል ዋና ኮሚሽነርንም አነጋግራ ተከታዩን ዘገባ አሰናድታለች።
የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ1948 ያጸደቀው ዓለም አቀፉ የሰብአዊ መብቶች ድንጋጌ ሁሉም የሰው ልጆች በተፈጥሯቸው እኩል የሆኑና የማይገሰሱ መብቶች እንዲሁም መሰረታዊ ነጻነቶች እንዳሏቸው አስቀምጧል። በዚህ መሰረት በየትኛውም የዓለም ክፍል የሚኖሩ የሰው ልጆች ያለ ዜግነት፣ የመኖሪያ ቦታ፣ ጾታ፣ የዘር፣ የሃይማኖት፣ የቋንቋ ወይም የሌላ መለያ ልዩነት ሰው በመሆናቸው ብቻ እኩል የሆኑ መብቶች እንዳሏቸው የሚደነግግ ሲሆን ድንጋጌው የጸደቀበት ታህሳስ 1 ቀን በየዓመቱ ዓለም አቀፍ የሰብአዊ መብቶች ቀን ተብሎ ይከበራል። ይህ ቀን በኢትዮጵያም በየዓመቱ በተለያዩ ዝግጅቶች ሲከበር የቆየ ቢሆንም መርሆውን እኩልነት ላይ መሰረት ያደረገው የዘንድሮ በዓል ግን ለመጀመሪያ ጊዜ በኢትዮጵያ ዓለም አቀፍ የፊልም ፌስቲቫል በማዘጋጀት ለህብረተሰቡ የመወያያ መድረክ ፈጥሯል። ለመሆኑ ሰብአዊ መብትንና ኪነ ጥበብን ምን አገናኛቸው? የፌስቲቫሉ አዘጋጅ በሆነው በኢትዮጵያ የሰብአዊ መብት ኮሚሽን ዋና ምክትል ኮሚሽነር የሆኑትን ራኬብ መሰለን አናግረናቸዋል።
ኪነ ጥበብን የመረጥንበት ምክንያት ኪነ ጥበብ ለማህበረሰቡ መረጃን ለማስተላለፍ፣ መልእክቶችን ለማስተላለፍ እንዲሁም የሰዎችን ባህሪ ለመቅረጽ ጠንካራ አቅም ያለው ስለሆነ ይህንን ጠንካራ አቅም ተጠቅመን ሰብአዊ መብቶችን መልእክት ለማስተላለፍ ስለፈለግን ነው። ሰዎች የተለያየ አይነት ፊልሞች አሉ። የሰብአዊ መብት ይዘት ያላቸውን ደግሞ ፊልሞች በማስፋፋት ውይይቱንም አርዕስቱንም ማብላላት እንዲችሉ ማድረግ ይቻላል ብለን ስላመንነት።
ምክትል ኮሚሽነር ራኬብ ኢትዮጵያ በአሁኑ ሰዓት በፖለቲካ ለመረጋጋት በግጭቶችና በተለያዩ አስቸጋሪ ሁኔታዎች እያለፈች ባለችበት ወቅት በሰብአዊ መብቶች ዙሪያ የውይይት በር የሚከፍት የፊልም ፌስቲቫል መዘጋጀቱ ሀገሪቱ ካለችበት ቀውስ እንድትወጣ የሚያግዝ አንድ መንገድ መሆኑንም ያስረዳሉ።
ደግሞ ያለንበት ጊዜ በጣም አስቸጋሪ ነው፣ በጣም ውስብስብ ነው። ፖለቲካን በብሔርን በግጭትን በኩል በጣም ውስብስብ ሁኔታ ውስጥ ያለ ሀገር ስለሆነ ይህንንም መቅረፍ የምንችልበት መንገድ ስለመሰለንም ነው ይህንን ከኪነ ጥበብ ጋር ተቀናሽተን የሰብአዊ መብቶችን ማስተማር ውይይቱን መጀመር የሚፈለግ ነው።
በዚህ ሀሳብ መነሻ መሰረት በኢትዮጵያ ለመጀመሪያ ጊዜ ከህዳር 28 እስከ ታህሳስ 1 2014 ዓ.ም የተካሄደው ዓለም አቀፍ የፊልም ፌስቲቫል በአዳማ፣ በሐዋሳና በአዲስ አበባ ላይ የተካሄደ ሲሆን 7 የተለያዩ የሰብአዊ መብት ርዕሶችን የሚያነሱ ፊልሞች ለእይታ መቅረባቸውን ወይዘሮ ራኬብ ጨምሮ ያስረዳሉ።
የመረጥናቸው የተለያዩ የሰብአዊ መብት ርዕሶችን የሚያነሱ ሙሉ ፊልሞችም አጫጭር ፊልሞች፣ ዘጋቢ ፊልሞች አሉበት። የተለመደ ስላልሆነ ብዙ ጊዜ እኛ ሀገር ሰብአዊ መብቶችን ላይ መሰረት አድርጎ ፊልሞች ለመስራት ብዙም ምርጫ አልነበረንም ለመምረጥ። እነሱን መስፈርት አውጥተን የተለያዩ የሰብአዊ መብቶች ላይ ጥሩ መልእክት ያላቸውን መርጠናል። ከዛ ግን በተጨማሪ ባሉታዊ መንገድም የሰዎችን ክብር፣ የተለያዩ የሰብአዊ መብቶች በባህልም በልምድም የሰብአዊ መብቶችን የሚጥሱ ልምዶችን ያሉ ትዕይንቶችንም የያዙ ፊልሞችንም መርጠናል ለውይይት። የዘንድሮ የዓለም አቀፍ የሰብአዊ መብቶች ቀን መሪ ቃል እኩልነትን መሰረት ያደረገ ነው። ስለዚህ እኩልነትን፣ የሴቶችን እኩልነት፣ የአካል ጉዳተኞች እኩልነትንም መሰረት ያደረጉ ፊልሞች አሉበት። ሌሎችም አርዕስቶች ላይ ሰብአዊ መብቶችን የሚያነሱ ፊልሞችን የመረጥ ነው።
ለመጀመሪያ ጊዜ በሰብአዊ መብቶች ዙሪያ ላይ አተኩሮ በተዘጋጀው ፌስቲቫል በቲያትርና በፊልም ሙያ ልምድ ያላቸው አዘጋጆች በማስተባበርና በማማከር ተሳትፈዋል። ከነዚህ አንዷ የቲያትርና የፊልም ባለሙያ እንዲሁም የማዓዛ ፊልም ፕሮዳክሽን ስራ አስኪያጅ የሆነችው ማዓዛ ወርቁ አንዷ ናት። በቅርብ ጊዜ በብዙ ተመልካቾች ዘንድ ተወዳጅ የነበረው ደርሶ መልስ ተከታታይ የቴሌቪዥን ድራማ ደራሲና ዳይሬክተር የሆነችው ማዓዛ ወርቁ የኪነ ጥበብ መሰረቱ የሰብአዊ መብት ጉዳዮች ናቸው ትላለች።
ኪነ ጥበብ በጥቅሉ ስለ ሰብአዊ መብትና በሰብአዊ መብት ጉዳይ ላይ ወይም በሰብአዊነት ላይ ነው የሚሰራው። መሰረቱም ግቡም የኪነ ጥበብ ሰው ኪነ ጥበብ ስራም ጭምር የሰው ልጅ ምቹ ዓለም ላይ እንዲኖር ራሱን እና ድርጊቱን አስተሳሰቡን እንዲቀርጽ እንዲያስተካክል፣ ከማህበረሰብ ጋር ተስማምቶ እንዲኖር፣ ፍትህ እንዲሰፍን፣ ለተጎዳ እንዲያዘን፣ ለተጎዳ ድምፅ እንዲሆን የሚሆን ሙያ ማለት ነው የኪነ ጥበብ ሙያ። ስለዚህ እኔ ብቻ ሳልሆን ማንኛውም ኪነ ጥበብ ላይ ያለ ሰው አይነቱ ምንም ይሁን ማህበራዊ ይሁን ፖለቲካዊ ይሁን ኢኮኖሚም ጉዳይ ይነሳ በሚሰራው ስራው በኪነ ጥበብ ስራው ከሰብአዊ መብት ጉዳዮች ሊርቅ አይችልም። የኔን ስራዎች በተለይ ቀረብ ብለሽ ብታይ ደግሞ የማነሳቸው ጉዳዮች በሀገራችን በተለይ ደግሞ በምንኖርበት ጊዜ የሚቆረቁሩኝ በሰዎች እና በሰዎች መካከል በማህበረሰብ መካከል እንዲሁም ፖለቲካውን ጭምር ያሉ ፍትሃዊ ያልሆኑ አሰራሮችን፣ መንገዶችን፣ አስተሳሰቦችን ሪፍሌክት የሚያደርጉ ናቸው።
ማዓዛ የኢትዮጵያ ሰብአዊ መብት ኮሚሽን ኪነ ጥበቡ ከህብረተሰቡ ጋር ያለውን ቅርበት ተገንዝቦ ከፊልም ባለሙያዎች ጋር በመተባበር ፌስቲቫሉን ማዘጋጀቱ ትልቅ ጅማሮ መሆኑን ትገልጻለች። በፌስቲቫሉ ላይ ተመርጠው የቀረቡት ሙሉ፣ አጫጭርና ዘጋቢ ፊልሞችም ይህን አላማ ያንጸባረቁና ለውይይት የሚጋብዙ ናቸውም ትላለች።
ጉዳዮች ላይ አተኩረው የተሰሩ ናቸው። ለምሳሌ የሙሉ ጊዜ ፊልም የሚባለው የተመረጡት ከዚህ በፊት ተሰርተው ግን ባነሱት ጉዳይ የሰብአዊ መብት ጉዳይ በጥሩ ሁኔታ ያሳዩ ተብለው የተመረጡ ናቸው። ለምሳሌ ሰውነቷ የሚል ፊልም ይታያል። ሰውነቷ የስደትና ሰብአዊነት ላይ ትኩረት ያደረገ በተለይ ኢትዮጵያውያን በውጭ ሀገራት በሚኖሩ ጊዜ እንዴት እንደሚረዳዱ እንደሚተሳሰቡ እና በተለይ ያለባቸውን የሰብአዊ መብት ጥሰቶችን ጭምር የሚያሳይ ነው። ከዛ ደግሞ ቁራኛዬ የሚል ፊልም አለ። ቁራኛዬ የፍትህ ስርዓታችንን፣ የእስረኛ አያያዝን ላይ፣ የሴቶች እኩልነትና አጠቃላይ ኢምፓወርመንት ላይ ያተኮረ ፊልም ነው። በሱ ጥሩ ምሳሌ ነው ተብሎ የተመረጡ ናቸው እነዚህ ሁለት ፊልሞች። ከዛ በተረፈ በዘጋቢ ፊልም እና ደግሞ በአጫጭር ፊልሞች አዳዲስ የተሰሩ አሉ። በሴቶች ላይ የዘር ፖለቲካ ላይ ልትት ቻለሽ፣ በእስረኛ አያያዝ ላይ ትውፊታዊ የሆነ ባህላችን ግን ሊበረታታ የሚገባ ደግሞ እነሱን የሚያሳዩ ፊልሞች የሚቀርቡበት ነው። በአጠቃላይ 7 ስራዎች በዚህ ፌስቲቫል ላይ ይቀርባሉ። ፊልም ማሳየት ብቻ ሳይሆን ፊልሞቹ ከታዩ በኋላ በፊልሞቹ በተነሱ ርዕሰ ጉዳዮች ላይ ተመልካች እንዲወያይባቸው እንዲያወራባቸው የሚያደርግ ውይይት አላቸው ማለት ነው።
የፊልም ፌስቲቫል እንደ ድግስና ፌሽታ መቆጠር የለበትም የምትለው ማዓዛ በተለይ ኢትዮጵያ በተለያዩ ችግሮች አጣብቂኝ ውስጥ ባለችበት ወቅት ፌስቲቫሉ መዘጋጀቱ ወቅታዊ መሆኑንም ትስማማለች።
ሀገራችን ያለችበት ሁኔታ የጦርነትና የብዙ አሳሳቢ ጉዳዮች ያሉበት ነው። ነገር ግን በሰብአዊ መብት ላይ ለመነጋገር የምታቆዩ ጊዜም የለም። ሰብአዊነት ላይ እንደውም ለመነጋገር ትንሽ ዘግየት ብለናል እና የምናያቸው የብዙ የሰብአዊ ቀውሶች መንስኤ የግንዛቤም ችግር ነው። ያለመነጋገርም ያለ የንግግር መድረኮች ያለመመቻቸትም ነገር ነው። እኛም ፌስቲቫሉን በምናዘጋጅበት ጊዜ ተመልካች መጥቶ አይቶ በሰብአዊ መብት ጉዳይ ላይ የቆረቆረውን የተሰማውን አውርቷል። በተሳካ ሁኔታ ነው የተደረጉት።
ለሶስት ቀናት በተካሄደው በዚህ ሰብአዊ መብቶች ላይ ያተኮረ የመጀመሪያው የፊልም ፌስቲቫል የሰብአዊ መብት ኮሚሽኑን ዓላማ በአግባቡ ያሳካ እንደነበር ወይዘሮ ራኬብ ይገልጻሉ።
አንዱ እንግዲህ ስለተለያዩ የሰብአዊ መብቶች ርዕሶች ማንሳትና መወያየት ነው። ሌላው እንግዲህ እንደ በተለመደ ሁኔታ በስብሰባ በአውደ ጥናት ብቻ ሳይሆን ውይይቶቹ ሊደረጉ የሚችሉት ኪነ ጥበብን መሰረት አድርገን በተለየ ሁኔታ ሰውም እየተዝናና ውይይቱ ሊካሄድ ይችላል ብለውንም በማስተላለፍ ነው። እንደዚሁም ደግሞ የኪነ ጥበብ ባለሙያዎችን ወደዚህ ወደ ሰብአዊ መብት መስክን በስፋት እንዲገቡና አገራችን የሰብአዊ መብት ባህል ሆኖ ማየት የሚችልበትን ሁኔታ ለማፋጠን ለማመቻቸት የሚለውን እሳቤን ይዘው እንዲሄዱ ነው።
በተጨማሪም ኮሚሽኑ በቀጣይ ዓመታት በሚደረጉ ፌስቲቫሎች ከፊልም በተጨማሪ ሌሎች የኪነ ጥበብ ስራዎችን የማካተት ዓላማ እንዳለው ምክትል ኮሚሽነሯ ጨምረው ነግረውናል።
ያው መሰረት የምናደርገው ብለን የምናስበው ቅድም እንዳልኩት ታህሳስ አንድ የሚከበረውን ዓለም አቀፍ የሰብአዊ መብቶች ቀንን መሰረት አድርገን ሌሎችን ፊልም ብቻ ሳይሆን ሌሎችን የኪነ ጥበብ ባለሙያዎችን አሳትፈን በጽሁፍ፣ በግጥም፣ በስዕልም የተለያዩ የሰብአዊ መብቶችን ርዕስ ይዘው እንዲሳተፉ ለማድረግ ነው ሀሳቡ። እንዲሁም ደግሞ የሌሎች ሀገሮችን ፊልም አሳይተን ትምህርት የሚወሰድበትን ሁኔታ ለማመቻቸት እናስባለን።
በሀገሪቱ አንዳንድ አካባቢዎች ባለው የጸጥታ ችግር ምክንያት የመጀመሪያው የፊልም ፌስቲቫል በሶስት ከተሞች ብቻ መደረጉን የሚገልጹት አዘጋጆቹ በቀጣይ የሚደረጉ ዝግጅቶች በመላው ኢትዮጵያ ላይ እንደሚደረጉ ገልጸውልናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እንግዶቻችንን እናመሰግናለን። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ አማራ ክልል ነው የምንወስዳችሁ። በጦርነት ምክንያት የተዳከመውን የቱሪዝም እንቅስቃሴ ማነቃቂያ ስራዎች መጀመራቸውን የአማራ ክልል ቱሪዝም ቢሮ አስታውቋል። ቢሮው ገናን በላሊበላ በሚል መሪ ቃል የገናን በዓል በአገር አቀፍ ደረጃ ላሊበላ ከተማ ላይ ለማክበር መዘጋጀቱን ጨምሮ ገልጿል። ዘገባው የመስፍን አራጌ ነው፣ እንደሚከተለው ይቀርባል።
በአማራ ክልል ሰሜንና ደቡብ ወሎ የዋግምራና ሌሎች አካባቢዎች በህወሓት ኃይሎች ቁጥጥር ስር ለወራት መቆየታቸው ይታወሳል። በእነዚህ ጊዜያቶች ውስጥ ይላሉ የክልሉ ቱሪዝም ቢሮ ኃላፊ ጣሂር መሐመድ፣ የቱሪዝም ዘርፉ ላይ በቀጥታም ሆነ በተዘዋዋሪ መልኩ ተጽዕኖ ተፈጥሯል።
ወራሪ ቡድን አካባቢያችን ከተቆጣጠረበት ጊዜ አንስቶ በርካታ ህዝባችን ለችግር ተጋልጦ ቆይቷል። በዚህም ብዙ መሰረተ ልማቶችና አጠቃላይ ህዝባችን መገልገያ የሆኑ ነገሮች የወደሙ ሲሆን በልዩ ሁኔታ ደግሞ እንደኛ እንደ ቱሪዝም ቢሮ በተለያዩ አካባቢዎች የሚገኙ ቅርሶቻችንና ታሪካዊ ቦታዎቻችን ምን ላይ እንደሚገኙ ጥናቶችን እያጠናን ነው፣ ከሌሎች ተቋማት ጋር በጥምረት በመሆን ማለት ነው።
በሰሜን ወሎ ዞን የሚገኘውና በዓለም ቅርስነት ዩኔስኮ የመዘገበው የላሊበላ ውቅር አብያተ ክርስቲያናት የሚገኙበት የላሊበላ ከተማና አካባቢው ከነሐሴ አንድ ጀምሮ ላለፉት አራት ወራት ገደማ በህወሓት ኃይሎች ቁጥጥር ስር ከቆየ በኋላ የመንግስት ኃይሎች መልሰው የተቆጣጠሩት ሰሞኑን ነው። አቶ ጣሂር ገና በላሊበላ የነበረውን ገናን አከባበር በማስቀጠል የተቀዛቀዘውን የቱሪዝም እንቅስቃሴ ለማነቃቃትና በአገር አቀፍ ደረጃ በዓሉ በታሪካዊቷ ከተማ እንዲከበር ቢሮው ስራ መጀመሩን የጠቀሱት ገናን በገና በሚል መሪ ቃል ለዚህ ደግሞ ሶስት ምክንያቶችን ያስቀምጣሉ።
በዋናነት ሃይማኖታዊ በረከቱን ለመቋደስ ሲሉ ከተለያዩ አካባቢዎች የመጡ ወገኖቻችን ዘንድሮም ከወትሮው የተለየ ነገር እንደሌለና በተለመደው መልኩ እንደምናከብረው ለማሳወቅ ነው።
ገና በላሊበላ ሲከበር ምድራዊና ሰማያዊ ዓለም በምሳሌነት የሚዘከሩበት ቤዛ ኩሉ በመባል የሚጠራውና በማሜ ጋራ የሚካሄደው መንፈሳዊ ትርኢት የብዙ ተመልካቾችን ቀልብ በመሳብ ይታወቃል።
ሁለተኛው ደግሞ እንደሚታወቀው የላሊበላና አካባቢዋ እንቅስቃሴዋ በቱሪዝም ላይ የተመሰረተ ነው፣ አጠቃላይ ኢኮኖሚካል እንቅስቃሴው። ይህ ደግሞ ባለፉት ዓመታት በኮቪዱ ምክንያት ከፍተኛውን መቀዛቀዝ የደረሰበት ሲሆን ባለፉት አራት ወራት ደግሞ በጦርነቱ ምክንያት ህዝባችን ለከባድ የሆነ ችግር ተጋልጧል። ይህንን የተዳከመ ኢኮኖሚ በአጠቃላይ ለማንቀሳቀስ ይህንን በዓል በድምቀት ከዚያ ቦታ ላይ ማክበር ለህዝባችን ያለው ሁለተኛ ጠቀሜታ ነው።
የበዓሉ በላሊበላ መከበር ለወራት በስነ ልቦና ውጥረት ውስጥ ለነበረው የአካባቢው ማህበረሰብም የእፎይታ ድባብ፣ የመንፈስ መረጋጋት ይፈጥርለታል ይላሉ ቢሮ ኃላፊው።
በሶስተኛ ደረጃ በከፍተኛ አፈና ውስጥ የቆየው ህዝባችን ከፍተኛ የሆነ የስነ ልቦናም ችግር አጋጥሞት ስለቆየ ለህዝባችን ስነ ልቦና ላይ ያለውን አስተዋጽኦ
ታሳቢ በማድረግ ነገሮች በተለመደው መንገድ ከዚያም በተለየ ሁኔታ መላው ኢትዮጵያውያን ትንሿን ኢትዮጵያ ሳይያ በሚባል መንገድ ከኢኮኖሚያዊ ከሃይማኖታዊ ፋይዳው ባለፈ ሀገራዊ አንድነትና ሶሊዳሪቲን በአጠቃላይ ለማሳየት ስንል ያቀርነው ነው።
ጠቅላይ ሚኒስትሩም በቅርቡ ውጭ ሀገር የሚኖሩ ኢትዮጵያውያኖችም ወደ ሀገራቸው እንዲገቡ ጥሪ አስተላልፈዋልና የእናንተም ፕሮግራም ከዚህ ጋር ሊገናኝ የሚችልባቸው እድሎች ሊኖሩ ይችል ይሆን?
ይገናኛሉ። ምክንያቱም በዚህ በጦርነት አካባቢ ከተጎዳ የሀገራችን ኢኮኖሚ ከፍተኛ የሆነ መዳከም ካሳየ በኋላ ጠቅላይ ሚኒስትሩ 1 ሚሊዮን ኢትዮጵያውያን ወደ ሀገር ቤት ገብተው ያለውን ኢኮኖሚም እንዲያነቃቁም ጭምር ኢንቨስትመንቱም ቱሪዝሙን የሚመለከት ነው ብለን ነው በእኛ የምንወስደው። ከዚህ አንጻር የሚገባው 1 ሚሊዮን ኢትዮጵያዊ በተለያዩ የሀገሪቱ አካባቢዎች ተንቀሳቅሶ አካባቢዎች እንደሚጎበኝና የተለያዩ ስራዎች እንደሚሰራ ታሳቢ ይደረጋል። ከዚህ አንጻር የእኛ የቱሪዝም ሴክተር ዋነኛው ባለድርሻ ነው ብለን እናምናለን። ከዚህ ጋር ደግሞ የአማራ ክልል ቱሪዝም ቢሮ ደግሞ ኃላፊነቱን ሲወስድ በዋናው የቱሪዝም ሚኒስትር አማካኝነትም የተወሰኑ ውይይቶችን እያደረግን ነው። ግን እኛ እንደ ክልል ቢሮ ስንወስደው በዋናነት አካባቢያችን በጦርነት የተጎዳ በመሆኑና የከፍተኛ የሆነ የኢኮኖሚ ድቀት የደረሰበት በመሆኑ ይህንን ለወገኖቻችን በቀጥታ ማሳየት በተለመደ ሁኔታ ከሚጎበኙ የቱሪስት መስህቦቻችን ባለፈ ይህ ጦርነት በምን ያህል ህዝባችን ጎድቶት እንዳለፈውና የእርስ በርስ መተጋገዙና አካባቢያችን የማሳደጉን ስራ ለዲያስፖራው ጭምር ማየት አለበት በሚል ይህንንም የክልሉ መንግስት ኮሚቴዎችን አዋቅሮ ስራ የጀመረበት ነው።
ዩኔስኮ በዓለም ቅርስነት የመዘገበው የላሊበላ ውቅር አብያተ ክርስቲያናት ደህንነት ጥያቄ በርካቶችን ያሳሰበ፣ መገናኛ ብዙሃንም ትኩረት ሰጥተው ሲዘግቡት የነበረ ጉዳይ ነው። ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የክልሉ ቱሪዝም ቢሮ ኃላፊ ጣሂር መሐመድን ጨምሮ ከፍተኛ የመንግስት አመራሮች በስፍራው በመገኘት ቅርሱ ያለበት ሁኔታ ታዝበዋል።
በጣም በርካታ ቦታዎች ላይ ከፍተኛ ውድመትንና የመሰረተ ልማት ዝርፊያዎች የተደረጉበት ነው ይህ ወረራ። ቅርሱን በተመለከተ ግን የላሊበላ ቅርሳችንም ባለበት ሙሉ በሙሉ ልናገኙ ችለናል ማለት ነው። ይሄ ለህዝበ ክርስቲያኑ ለአጠቃላይ ኢትዮጵያውያንም የሚያስደስት ነገር ነው ብዬ ነው የማስበው። የላሊበላ ቅርሳችን ቤተ ጊዮርጊስም ላይ ምዳናና ወደ ላይ በኩል ያሉትን ሁሎችንም ለመጎብኘት ሞክር ያለሁኝ ቅርሳችን ባለበት ሁኔታ ነው የሚገኘው።
ይሁን እንጂ የቱሪዝም እንቅስቃሴውን የሚያሳልጡ መሰረተ ልማቶች ላይ የደረሰው ጉዳት ከፍተኛ መሆኑን አልደበቁም።
ላሊበላም ላይ የተለያዩ የግል ተቋማት እና አጠቃላይ መንግስት ተቋማት ከፍተኛ ውድመት ደርሶባቸዋል። በጣም ፈታኝ ነው። የላሊበላ ዓለም አቀፍ ኤርፖርት ጉዳት ደርሶበታል። ማስተካከያዎች ማድረግ የሚገባን የመሰረተ ልማት እንቅስቃሴዎች በከፍተኛ ሁኔታ ደክመዋል ወይም ተቀዛቅዘዋል።
መሰረተ ልማቶች ላይ ደረሰ ያሉት መጠነ ሰፊ ጉዳት በእቅዳቸው አፈጻጸም ላይ አሉታዊ ተጽዕኖ ሊያሳርፍ እንደሚችል ቢያምኑም እንደ አንድ ልብ መክረን እንደ አንድ በጋራ ከሰራን ያሰብነውን እናሳካለን ብለዋል።
አጠቃላይ ያለውን ጉዳት በዚህ በአጭር ጊዜ ውስጥ ጠግኖ ማድረስ ይቻላል የሚለው የባለሙያዎቹ ምልከታ እንዲጨመርበት በእኛ በኩል ሰጀሽን ሰጠናልኝ። ለደብዳቤዎችን በተለያዩ ቦታዎች አስገብተናል። ከትራንስፖርቴሽን አንጻር የአውሮፕላኑ ሁኔታ መስተካከል ባይችል እንኳን የባስ አገልግሎቶች በከፍተኛ ሁኔታ አገልግሎት እንዲሰጡ ከመንግስት ተቋማትና ከባለሀብቶች ጋር ውይይቶችን ጀምረናል። እሱን የሚመለከቱ ኮሚቴዎችን እያቋቋምን ነው። እንግዲህ ላሊበላ አካባቢ በሚገኙ ሆቴሎች ላይ እንግዲህ ይህንን ደግሞ ከባለ ሀብቶች የምንሰማው ሆኖ በእኛ በኩል ግን በእርግጠኝነት መናገር የምንቻለው ልክ ነው፣ የጉዞ ማህበራት እና አጠቃላይ የሃይማኖቱ ምዕመን አካባቢ ያለው የጉዞ በዓሉን የማክበር ፍላጎትና አጠቃላይ እስከዛሬ ስራዎችን አሁን ጀምረን መንቀሳቀስ ከቻል ማሳካት ይቻላል እናምናለን። የመንግስትንና የባለ ሀብቱን ከፍተኛ ድጋፍ የሚፈልጉትና በተለይ ደግሞ መብራትን የተመለከቱ ጉዳዮች መንግስት ላይ በጣም ስራ የሚፈልጉ ናቸው። የተለያዩ አማራጮችን የላሊበላ መብራት አገልግሎት ከተቋረጠ 4 ወር በላይ ይሆነዋል። የድሮ የመብራት ዝርጋታ የተደረገው ባላማጣ በኮረም በኩል ነው፣ ትግራይ አዋሳኝ ማለት ነው። ያንን እነሱ ቆርጠውታል። የጸጥታ ሁኔታ በአንጻራዊ ማስተካከል አለው እንኳን ብለን ብናስብ ያንን መገበኛ መስመር መዘርጋት ለኛ ከባድ ሊሆን ይችላል። ግን ደግሞ አማራጮች እንፈልጋለን። መብራት ሲኖር ነው ውሃው ሊንቀሳቀስ የሚችለው የከተማው፣ ባንኮች ሊገቡ የሚችሉት እና የተለያዩ ስራዎች የሚሰሩት እና እነዚህም የክልሉ መንግስት በተለየ ሁኔታ ትኩረት የሚሰጥባቸው እና ከፌዴራል ተቋማትም ከፍተኛ እገዛ እንዲደረግልን ጥረት እያደረግን ነው። ከዚህ አንጻር ያሉት ስራዎች በጣም ብዙ ናቸው። የተጎዱ ነገሮች ብዙ ናቸው። ከትራንስፖርቴሽን አንተ ከጠቀስካቸው፣ ከሆቴል፣ ከመሰረተ ልማቱ እነዚህ የባንኮች፣ የመብራት፣ የውሃ ጉዳዮች በጣም አሳሳቢ ናቸው። ቢሆንም ግን እነሱን ነገሮች አጠናቆ በፍጥነት ወደ ስራ መግባት የሚያስችል እድል ግን አለን። ቀን ከሌት ከሰራን ብለን ነው የያዝ ነው። በእኛ በኩል መከበር ይችላል።
የዛግዌ ስርወ መንግስት ገናና ንጉስ በሚባለው ላሊበላ በ13ኛው መቶ ክፍለ ዘመን ከአንድ አለት የታነጹት 11 ውቅር አብያተ ክርስቲያናት በግንባታ ጥበባቸው፣ በውስብስብ የውሃ መፋሰሻቸው፣ በግሩም የቅብ ስዕሎቻቸውና ቅርጾቻቸው በዓለም ዘንድ በልዩነት ይገለጻሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አድማጮች ለዛሬ የተመደበው ሰዓታችን ተጠናቋል። ዝግጅቶቻችን ያሰናዳናቸውም ተጠናቀዋል። በዝግጅቶቻችን ላይ አስተያየት ካላችሁ ሆርን አት ቪኦኤ ኒውስ ዶት ኮም የዌብሳይት አድራሻችን ነው። ሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜይል አድራሻችን ነው። 2022059942 የውስጥ መስመር 14 ደግሞ የስልክ ቁጥራችን ነው። አስተያየት ካላችሁ በውስጥ በተቀረጸው የድምጽ መመሪያ መሰረት አስተያየቶቻችሁን አሩኑልን፣ ይደርሰናል። ዛሬ እንግዲህ አርብ ነው። ሳምንታዊ ዝግጅታችንን አጠናቀን በቅዳሜና እሁድ ደግሞ ሌሎች ዝግጅቶቻችን እንጠብቃችኋለን። አብሬያችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ዝግጅቱን ሲያቀናብርልን ቆይቷል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በእኛ በኩል ሰላም፣ በደህና ደሩ።